ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
ቤተክርስቲያን ላትኖር እንደምትችል አንስተናል እና ቤተክርስቲያን በዚያን ጊዜ ውስጥ ታልፋለች፣ በታላቁ መከራ ውስጥ ታልፋለች የሚሉ እግዚአብሔር ሰዎች አሉ። በታላቁ መከራ መሃል ላይ ትነጠቃለች የሚሉ አሉ። አንዳንዶች ደግሞ ከታላቁ መከራ በፊት ትነጠቃለች የሚሉ አሉ። እነዚህን ሁኔታዎች በደጋግሜ እንደነገርኳችሁ ይሄኛው ነው the best answer ይሄኛው ነው ትክክለኛ answer የሚባል ነገር አቋም ወስዶ አንዱን ትክክል አንዱን አሰተኛ ምን ባባልበት ሳይሆን really ሁሉንም አመለካከት መመርመርና ማጥናት መብታችሁ ነው። እና እኔ በነበርኩበት ቤተክርስቲያን ባንድ ወቅት አስተውሳለሁ፣ ጋሽ በድሩ ይሄንን ያስተውስ ተነጋግረን ስለማናቅ ግን ስብሰባውን መቼ እንደሆነ በኋላ ከጠየቀ ለነግረው ይችላልው። እና ቤተክርስቲያን የእምነት አንቀጽ ምን ዋዩበት ጊዜ ነበር ሽማግሌዎች ጉባኤና ቤተክርስቲያን ከዳግም ከክርስቶስ ከመከራ በፊት እንደምትነጠቅና እናምናለን የሚል ጽሑፍ ነበር። እና እኔ ለመጀመሪያ ጊዜ ነው እዛ ስብሰባ ላይ የተገኘሁት። እና እንደውም እጄን አውጥቼ ቸርማኑን በዛን ጊዜ ነበረው ወንድም ጠየቅኩኝና አንደኛ ከመከራ በፊት መነጠቅን የማያምኑ ብዙ ክርስቲያኖች አሉ፣ በመከራ ውስጥ እናልፋለን ይሉ አሉ። አንዲት ቤተክርስቲያን የእምነት አንቀጿን እንዴ አለ ባላ አቋም ስትወስድ እንዴት ነው የሚሆነው? እና እነዚህ ያለ የእምነት አንቀጽ ማለት እኮ ይሄን ማመን ሰው አባል አይሆንም እንደማለትም ነው የሚሆነው። ስለዚህ ይሄ ነገር ቤተክርስቲያን ጌታ ኢየሱስ ክርስቶስ ሲመጣ እንደምትነጠቅና እናምናለን ቢባል ጥሩ ነው የሚል አስተያየት ሰጠውና ያ ነገር ኮንሲደር ተደርጎ እንደተወሰደ ትዝ ይለኛል። እግዚአብሔር ይመስገን። ስለዚህ በዚህ ቤተክርስቲያን እኔ ማምነው ከመከራ መሃላ ነው የምንነጠቀው ብላችሁ ብትሉ አትቆነኑም ማለቴ ነው። ከመከራ መሃል ነው የምንነጠቀው ብትሉ እንደመረዳታችሁ ይሁን ማለቴ ነው። እና ምንም እንኳን እኔ አገልጋያችሁ ሆኜ ከመከራ በፊት መነጠቅን ባስተምር የዚህች ቤተክርስቲያን አቋም ማለቴ ሳይሆን መጽሐፍ ቅዱስን ሳጠና የወሰድኩት እንጂ ዶግማቲክ ስታንዶስ እጄ ክርስቲያኖችን እንደው ብላክ ኤንድ ዋይት አድርጌ የምለይበት አይደለም። ግልጽ ነው የሚስማማቸው እስቲ ተስማምቶናል። እግዚአብሔር ይመስገን። ምክንያቱም በእንደዚህ ያሉ አይነት ነገሮች ላይ እግዚአብሔር ሰዎች ሁሉ የሚሰጧቸውን አስተያየት ስንመለከት ሐሰተኛ ምን ማንላቸው በጎ ህሊና ያላቸው ሰፊ ልብ ያላቸው እግዚአብሔር ሰዎች በፍጹም ቅንነት የሚያነቧቸውን እግዚአብሔርን ቃሎች ሲሪየስሊ ያዩዋቸዋል። እና የነሱን አስተያየትም ልናይ በምንችልበት የለም እኔና አላምንም እኔና አልቀበልም ከማለት ከሁሉም መማር ጥሩ ነው። ለማንኛውም እኔ እንደማምነው እንደሚታየኝ ከመከራ በፊት ለመነጠቅ የተዘጋጀ ሰው መከራውንም ለመቋቋም ይችላል። ለምን እንዲሁ ቁጭ ብለን አይደለም ጌታን የምንጠብቀው? በቅድስና ስለሆነ፣ ጌታን አምነን ስለሆነ፣ ህይወታችንን በመጠበቅ ስለሆነ። በእንዲህ ሁኔታ ህይወቱን ያዘጋጀ ሰው በመከራም ቢያልፍ ምንም አይሆንም። እግዚአብሔር ይመስገን። ጌታ ሊረዳው ሊያግዘው ይችላል። እግዚአብሔር ይመስገን። ደግሞም ከሁሉ በላይ ጌታ ቢመጣስ? እና ዳግመኛ ቢመጣ ተዘጋጅተን መቀመጥን የመሰለ ነገር የለም። ጌታ የተባረከ ይሁን። እና ጥቂት እኔ ከመከራ በፊት መነጠቅ እንዳለ የማምንባቸውን ሐሳቦች ዛሬ አብረን እንከፋፈላለን። ጌታ የተመሰገነ ይሁን። ከኔ ጎራ እንድትመደቡ ሰልፍ ፈልጌ ሳይሆን እንዲሁ በልባችሁ እንድታስቡትና እንድታገላብጡት ይረዳችኋል። አጭር ጸሎት እናረጋለን። እግዚአብሔር የተመሰገነ ይሁን። ሁለተኛ ተሰሎንቄን የእግዚአብሔርን ቃል አነባለሁ። ጌታ የተመሰገነ ይሁን። በዚህ በጸሎት ላይ ያለ ሁለተኛ ተሰሎንቄ ላይ ያለውን የአምላካችንን ቃል አነባለሁ። ከቁጥር 1 ጀምሮ እስከ 10 ድረስ በጸሎት መንፈስ ላይ ያለን አብረን እናየዋለን። ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ካይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመጽሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ የነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁም? ምን በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። ያመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያም ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመጸኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በመልክቶች በአስተሰኞችም ድንቆች በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል ይላል። እግዚአብሔር ይህንን ቃል አብረን ደግሞ እንድንመለከት ጌታ ይርዳን። እግዚአብሔር የተመሰገነ ይሁን። እንጸልያለን። ሉል ጌታ ሆይ አይኖቻችንን ክፈትልን፣ የምንማርበትን የምንረዳበትን ላንተ መምጣት ራሳችን ለማዘጋጀት የሚያግዘንን እውነት አሳየን። መታነጽ መገንባት በዚህ ቦታ እንዲሆን ቅዱሱ መንፈስ ጌታ አምላክ ሆይ ወደ እውነት ሁሉ የሚመራ ጸጋ ሆኖ በላያችን ላይ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ታላቁን መከራ ስናይ ሊካዱ የማይችሉ መሰረታዊ ትልልቅ ነጥቦችን አይተናል። እና በዘዳግም መጽሐፍ ላይ መነሻ አድርጌ ያሳየኋችኋለ። ዘዳግም ምዕራፍ 4 ከቁጥር 23 እስከ 31 ላይ ሙሴ እስራኤላውያኖች በመጨረሻ ዘመን የሚገጥማቸውን መከራ ሲናገር ብዙ የእግዚአብሔር ሰዎች ያ ሙሴ የተናገረውን በዘዳግም ምዕራፍ 4 ላይ የተናገረው ትንቢታዊ ነገር እስራኤልን አስመልክቶ የሚፈጸመው በሰባቱ ዓመት የመከራ ጊዜ እንደሚሆን ይናገራሉ። በዳንኤል መጽሐፍም ምዕራፍ 9 ላይ سنመለከት ገብርኤል ለዳንኤል መጥቶ ሲናገረው ስለ 70 ሱባይ ሲናገር ለእስራኤል ህዝብና ለኢየሩሳሌም የተመደበ እግዚአብሔር ፈቃዱን የሚፈጽምባቸው ዳንኤል ላይ እንዳየነው አመጻን የመጨረስ አጥያትን የመፈጸም ቅድስተ ቅዱሳንን ማተም በቅድስት ከተማና በኢየሩሳሌም ላይ በቅድስት ከተማ በኢየሩሳሌምና በህዝብ ላይ 70 ሱባይ ተቀጥሯል እንዳለው እሱንም ደግሞ ተራ በተራ በስነ ስርዓት አሳይቻችኋለሁ። እና 69ኙ ሱባኤ አልቆ 70ኛው ሱባኤ ቀርቷል። በ69ኛው ሱባኤና መጨረሻና በ70ኛው ሱባኤ መካከል ያለው ክፍተት የቤተ ክርስቲያን ዘመን እንደሚባል ተመልክተናል። በርካታ የእግዚአብሔር ሰዎች በግልጥ ማን መጽሐፍ ቅዱስን ሲያጠና እንደሚያዩ የቤተ ክርስቲያን ዘመን ለብሉይ ኪዳን ነቢያቶች ምስጢር የሆነና ቤተ ክርስቲያንን አስመልክቶ የተናገሩት ምንም ትንቢት የለም። ስለዚህ ጌታችን ኢየሱስ ክርስቶስን ከአይሁድ ህዝብና ከዓለም ፍጻሜ ከእግዚአብሔር መንግስት አንጻር ከመጨረሻው ዘመን አንጻር ብዙ ተናግሯል። የቤተ ክርስቲያን ነገር ግን ምስጢር እንደሆነ ነው የሚታየው። ስለዚህ ሐዋርያ ጳውሎስም በመልእክቶቹ ይህንን ጉዳይ ጠቅሷል። ክርስቶስ በአሕዛብ መካከል የመሆኑን ጉዳይ ነቢያቶች እንዲህ የመሰለ ኦልሞስት ኢየሱስ ክርስቶስን የሚያህል አዳኝ ጌታ ከጥንት ጀምሮ አይሁዳውያኖች በብዙ ተስፋ የጠበቁት ጌታ ወደዚህ ዓለም ሲመጣ ጌታችን ኢየሱስ ክርስቶስ ወደ ወገኖቼ ቤተ ክርስቲያን ይህን ሁሉ 2000 ዓመት አብራው የምትሆንበት ምስጢር ሳይገለጥላቸው መቅረቱ የሚያስደንቅ ነው። በጣም የሚያስደንቅ ነው እግዚአብሔር ይህን ዝም ማለቱ። ስለዚህ የቤተ ክርስቲያን ጉዳይ በብሉይ ኪዳን ትንቢት ውስጥ የለም። ነቢያቶቹ የሚናገሩት ይህንን የቤተ ክርስቲያንን ዘመን ዘለው ነው የሚናገሩት ወደ ምፍጻሜ ዘመን። ዛሬ አይሁዳውያኖች በዓለም ሁሉ እንደሚበተኑ ያውቃሉ። መሲሁ እንደሚገደል ተናግረዋል። እና እስራኤላውያኖች በአለም ሁሉ እንደሚበተን ቁጥራቸው ጥቂት ሆኖ እስከሚቀሩ ድረስ በርካታ ትንቢቶችን ያወጣው አሳይቻቸዋለሁ። እና በእነዚህ ግዚያቶች ውስጥ አይሁዳውያኖች እንደገና ደግሞ ወደ ምድራቸው እንደሚመለሱም ተናግሯል። ተሰብስበው ህዝብ እንደሚሆኑ ተናግሯል። ከዛ በኋላ በብዙ ታላቅ መከራ ውስጥ እንደሚያልፉም ተናግሯል። ከዛ በኋላ በመከራው ፍጻሜ ላይ ደግሞ መንፈሳዊ ተሐድሶ እንደሚመጣላቸው፣ መሲሁ አዳኝ ሆኖ እንደሚገለጥ በተደጋጋሚ ተናግሯል። ስለዚህ ይሄ ታላቁ መከራ በብሉይ ኪዳን ነቢያቶች አንጻር ሲታይ የመጨረሻውን ዘመን ሰባቱን አመት መከራ አስመልክቶ ዝርዝር ትንቢቶች አሉ። በመጽሐፍ ቅዱስ ውስጥ እነዚህን የእግዚአብሔር ቀን፣ የጌታ ቀን እያሉ ብሉይ ኪዳን ነቢያትን ስታጠኑ ስትመለከቷቸው አስምሩባቸው። በርካታ ትንቢቶች እንዲሁ ጥቂቶቹን ላሳያችሁ። ኢሳይያስ 13:6 ላይ የእግዚአብሔር ቀን ቀርቧል፣ አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል ይላሉ። ስለዚህ እግዚአብሔርን ቃል በጣም የሚያስፈራ ቀን እንደሚሆን አርገው ይናገራሉ። ኢሳይያስ 13:9 ላይ ብትመለከቱ እዛው ምዕራፍ ላይ እነሆ ምድሪቱን በአድማ ሊያደርግ ኃጢአተኞችን ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል ይላሉ። የእግዚአብሔር ቀን የሚለው ብዙ ጊዜ በተደጋጋሚ ሲነሳ እናያለን። ኤርሚያስ ምዕራፍ 46:10 ላይ ስታዩ ያ ቀን የሚል ቃል ታያላችሁ። ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ አይጥ ይጠግባል፣ ሰይፍ በልቶ ይጠግባል፣ በደማቸው ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ይላል። የእግዚአብሔር ቀን፣ የጌታ ቀን፣ ያ ቀን አያችሁት። እንደገና ሕዝቅኤል 13:5 ላይ ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔር ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም። ሕዝቅኤል 33 ላይ የእግዚአብሔር ቀን ቅርብ ነው፣ የደመና ቀን ነው፣ የአህዛብ ጊዜ ይሆናል ይላል። እዚህ ነገሮች በጣም ቀላል ትንቢቶች አይደሉም። ኢዮኤል ምዕራፍ 1:15 ላይ የእግዚአብሔር ቀን ቀርቧል፣ ለቀኑ ወዮ፣ እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል ይላል። ይህን ቀን በተደጋጋሚ ነቢያቶች ሲናገሩ ወገኖቼ፣ እግዚአብሔር እንደተናገረ ስለሚያስተውሉ አይሁዳውያኖች ዝም ብሎ የሚሰማ ጊዜ አይደለም ይሄ ቀን። እግዚአብሔር ይህን እንድናስተውል ይርዳን። ኢዮኤል ምዕራፍ 2:1 ላይ የእግዚአብሔር ቀን መጥቷል፣ እርሱም ቀርቧል፣ በጽዮን መለከት ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጠቀጣሉ፣ የእግዚአብሔር ቀን መጥቷል። አያችሁት። እንደገና ኢዮኤል ምዕራፍ 2:11 ላይ እንደዚህ ይላል፣ እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል፣ ሰፈሩም እጅግ ብዙ ነውና፣ ቃሉን የሚያደርግ እርሱ ኃያል ነው፣ የእግዚአብሔር ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? ኢዮኤል 3:14 የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ብዙ ሕዝብ ሁካታ በፍርድ ሸለቆ አለ ይላል። የአርማጌዶን ጦርነትን እያዩ ነው ነቢያቶች የሚናገሩት። በአሞጽ ላይ እንደዚሁ ተጽፏል። ምዕራፍ 5:18 ላይ የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። ቀላል ቀን እንዳይመስላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። በጣም ከባድ ታላቁ መከራ የሚል ስም የተሰጠው ቀላል እንዳይመስላችሁ። አንድ ጊዜ ሰባቱ ዓመት የመከራ ጊዜ ሲጀመር በጣም ጥሩ ጊዜ አይደለም። ለምድርና ለባህር ወዮላቸው የተባለ ከባድ ጨለማ ጊዜ ነው። እዚህ እስከ ዛሬ ባየነው በዓለም ላይ እንዳለው አይነት የመከራ ጊዜ አይደለም ውድ ወገኖቼ። አሞጽ ምዕራፍ 5:20 ላይ የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለው ድቅድቅ ጨለማ አይደለምን? ይላል። እግዚአብሔር ይህን እንድታስተውሉ ይርዳችሁ ወገኖቼ። በእውነት ነው ይህን ልብ እንድንል እግዚአብሔር ይርዳን። ዝም ብሎ የሆነ ዘመን ውስጥ አይደለም እየተርመሰመስን ያለ ነው። ወደዚህ ቀን ሰዎች ሲገቡ ቃሉ እንደሚናገረው የእግዚአብሔር ቀን ነው፣ የእግዚአብሔር ነው፣ የሰይጣን ቀን አይደለም። የጌታ ቀን ነው፣ የሰይጣን ቀን አይደለም። ግን ድቅድቅ ጨለማ ነው፣ የሚያስፈራ ቀን ነው፣ የመዓት የቁጣ ቀን ነው። አብዲው ላይ እንደዚህ ይላል፣ የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧል፣ አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል። ሶፎንያስ ተመልከቱት። የእግዚአብሔር ቀን ቀርቧል። እግዚአብሔር መስዋዕትን አዘጋጅቷል። የጠራቸውንም ቀድሷል። በጌታ በእግዚአብሔር ፊት ዝም በሉ። ሶፎንያስ ምዕራፍ 1 ቁጥር 8 በእግዚአብሔር መስዋዕት ቀን አለቆችና የንጉሶች ልጆች እንግዳ ልብስ የሚለብሱት ሁሉ እቀጣለሁ። ሶፎንያስ ምዕራፍ 1 ቁጥር 14 ታላቁ የእግዚአብሔር ቀን ቀርቧል። የእግዚአብሔር ድምጽ ቀርቧል፣ እጅግም ፈጥኗል። ኃይሉም በዚያ በመራራ ልቅሶ ይጮሃል። ኃያሉም በዚያ በመራራ ልቅሶ ይጮሃል። ውድ ወገኖቼ፣ ኃያል ሰው በመራራ ልቅሶ ካለቀሰ ደካማው እንዴት ይሆናል? የእግዚአብሔር ቀን ብለን ስንል ምን ማለት እንደሆነ በጣም አድርገን ማሰብ አለብን። እኔና እናንተ ዛሬ ልንድን የተሰጠን እድልን በጣም አድንቀን በእውነት ስትጸልዩ በእግዚአብሔር ፊት በግንባራችን ተደፍተን ጌታ ሆይ በመዳን ቀን ስለሰማኸኝ አመሰግናለሁ ልትሉ ይገባል። በዚያን ጊዜ ለመዳንም ጭንቅ ነው። በዚያን ዘመን መዳን ራሱ ጭንቅ ነው። ወንጌል በኃይል በጣም በብዙ መከራ የሚሰበክበት ጊዜ ነው። እግዚአብሔር ቀን ታላቁ መከራ ቀን ሲባል ዝም ብሎ በታይትል አትጥሩት። ነቢያቶች እንግዲህ ያልጠቀስኩት የነቢያት አይነት እዚህ ላይ የለም። ውድ ወገኖቼ ሐዋርያት ሥራ ምዕራፍ 2 ቁጥር 20 ላይ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። አያችሁት? እነዚህ ቀናቶች ከባድ ጊዜያቶች እንደሆኑ እንመለከታለን። እግዚአብሔር ይህን ሁሉ እንድናስተውል ይርዳን። ስለዚህ የጌታ ቀን የምንለው ታላቁ የመከራ ቀን በነቢያቶች በተደጋጋሚ የተነገረ ቀን ነው። ለምንድን ነው የቀን የሚሆነው ተብሎ ቢባል ጌታ ኢየሱስ ክርስቶስ በማቴዎስ 24 ላይ በሉቃስ 21 ደጋግሞ ይህን ነገር ጌታ ኢየሱስ ራሱ ተናግሯል። ኦኬ፣ በብሉይ ኪዳን ነቢያቶች ላይ በጣም ለዚህ አይነተኛ ክሉ የሚሰጠን የዳንኤል መጽሐፍ እንደሆነ መሰረት አድርገን ከራእይ መጽሐፍ ጋር የዳንኤል መጽሐፍ አቀናይተን ለመመልከት ሞክረናል። የዳንኤል መጽሐፍ ላይ ምዕራፍ 9 ላይ የተጻፈው ቁልፍ ምክንያት የታላቁን መከራ ቁልፍ ምክንያት ያሳያል። ዳንኤል ላይ ያነበብነውን ደግመን ልናነበው ይገባል ብዬ አስባለሁ። ዳንኤል ምዕራፍ 9 በጣም አይነተኛ ቃል ነው። እኔ ስመለከተው የጌታን መምጣት የማያምኑ ሰዎች፣ ትንቢትን በትንቢትነቱ የማይወስዱ ሰዎች የዳንኤልን መጽሐፍ የታሪክ መጽሐፍ አድርገው ነው የሚወስዱት እንጂ የትንቢት መጽሐፍ አድርገው አያዩትም። ነገር ግን ትንቢት ነው ወገኖቼ። እና ዳንኤል ምዕራፍ 9 ላይ ከቁጥር 20 ጀምሮ ይህንን ሰባውን ሱባኤ አስመልክቶ ኬት እንዳገኘው ተመልከቱ። ቁጥር 20 እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታ መስዋዕት ጊዜ ዳሰሰኝ፣ አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብን ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ መጥቷል። አያችሁት? ዳንኤል ይጸልይ የነበረው የሰባው ዓመት ምርኮ እንዳለቀ የነቢዩ የኤርምያስን መጽሐፍ ሲመለከት ምዕራፍ 9 ብትመለከቱት ያንን ሲመለከት ነቢዩ የተናገረው ትንቢት መፈጸሙን ሲያይ በእግዚአብሔር ፊት ወድቆ ስለ ራሱ ኃጢአት፣ ስለ ቤተሰቦቹ ኃጢአት፣ ስለ ሕዝቡ ኃጢአት ሲጸልይ የመታደስን ነገር በመናፈቅ እግዚአብሔር የተናገረው መፈጸሙ እስራኤል ከሰራቸው ኃጢአት የተነሳ የደረሰባትን ጉስቁልና ያስተዋለ እግዚአብሔር በነቢያቶቹ የተናገረው ቃል አለመውደቁን እያየ በንስሐ ሲጸልይ ሲጾምና ሲጸልይ በነበረበት ጊዜ ነው። በዚህ ጊዜ ገብርኤል መጥቶ የሚናገረው አንተም ይለዋል። ቁጥር 23 እጅግ የተወደድክንና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግር ዘንድ መጥቻለሁ። አሁንም ነገሩ መርምር፣ ራዩንም አስተውል አለው። ሚለውን ተመልከቱ። አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም ዘንድ፣ ቅዱሰ ቅዱሳን ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል። በማ ላይ ነው የተቀጠረው? በሕዝብህና በምን በቅድስት ከተማ ላይ። ስለዚህ ይሄ ታላቁ መከራ በተደጋጋሚ ስናይ ኢየሩሳሌምንና የአይሁድን ሕዝብ ይመለከታል። ግን የዓለምንም ህዝብ ሁሉ የሚነካና የሚመለከት እንደሆነም ይታያል። ለምን በአሕዛብ ላይም ይላል ቅድም ስናነብ አሕዛብን ሁሉ ይመለከታል። በዓለም ሁሉ የሚሆን ነው። ሎካላይዝድ ሆኖ በኢየሩሳሌም ላይ ፎከስድ ሆነ ቢመስልም ራይን መጽሐፍ እንደምንመለከተው ዓለምን ሁሉ ይመለከታል። ይህንን መርሳት የለብንም። ስለዚህ በዚህ ቦታ ላይ ስንመለከት ሰባ ሱባኤ የተቀጠረው ለቤተ ክርስቲያን አይደለም። ሰባ ሱባኤ በደሙ የዋጃትን ቤተ ክርስቲያን ሲመለከት አይታይም። ሰባ ሱባኤ 69ኙ ኢየሱስ እስከተገደለበት ጊዜ ድረስ አይሁዳውያኖች የኢየሩሳሌምን ቅጥርና ጎዳናውን ሊሰሩ አዋጅ ከወጣበት ጊዜ ጀምሮ ቤተ መቅደሱን ለመስራት አዋጅ ከወጣበት ጊዜ ጀምሮ 69ኙ ሱባኤ እስከ መሲሁ እስከ ኢየሱስ መገደል ድረስ አልቋል። ስለዚህ ከዛ በኋላ ያለውን ጊዜ ብንመለከት ቤተክርስቲያንን ቢመለከት ኖሮ ከሐዋርያስ በሐዋርያት ሥራ ምዕራፍ 2 ላይ የተመሰረተችውን ቤተክርስቲያንንም ይጨምር ነበር። ነገር ግን 69ኙ ሱባኤ እስከ መሲሁ መገደል ካቆመ በኋላ ጭጭ ነው የሚለው ክፍተት አለ። 70ኛው ሱባኤ መቼ ይጀምራል? ቤተክርስቲያን መሃል ላይ አለች። ለምን ከቤተክርስቲያን ጋር ተያይዞ ዘው ብሎ አብሮ አይሄድም? ይሄ እግዚአብሔር በሚደንቅ ሁኔታ አስቀመጠው የሚታየ ነገር ነው ስንመለከተው። አያችሁት? ግልጽ ነው የምናገረው ወገኖቼ። 69 ብሎ መሲሁ ከተገደለ በኋላ ሞቶ ሲነሳ ቤተክርስቲያን ተመስርታ ወንጌል በዓለም ሁሉ እየተሰበከ ሰዎች ዳግም እየተወለዱ ቤተክርስቲያን የክርስቶስ ሙሽራ ልትሆን ያላት ባለችበት ታሪክ ውስጥ ምንም ነገር እግዚአብሔር ስለዚህ በሰባው ሱባኤ ውስጥ አልተናገረም። 69ኙ ካለቀ በኋላ 70ኛው በቤተ ክርስቲያን ዘመን ውስጥ ስፍራም ድርሻም የለውም። ለምን? እንዳነበብነው ይሄ ጉዳይ ማንን ይመለከታል? የዳንኤልን ህዝብና ቅድስቲቱን ከተማ ይመለከታል። ስለዚህ ሰባቱ መከራ ዘመን ውስጥ ቤተ ክርስቲያንን እንዳናያት ራሱ ይጋብዘናል። እኔ ይህንን ነው ሲሪየስሊ በበኩሌ ፐርሰናል የምወስደው። ራይን መጽሐፍ አጻጻፉን ተመልከቱት እንዴት አድርጎ እንደሚጽፍ። የራይን መጽሐፍ አጻጻፉን እስኪ ተመልከቱት። ራይ መጽሐፍ በተጻፈበት ጊዜ ለሰባቱ መጀመሪያ ላይ ለሰባቱ አብያተ ክርስቲያናት የሚሆነው መልእክት ተናገረ። ለሰባቱ አብያተ ክርስቲያናት ሲናገር ሰባት ጊዜ ደጋግሞ የሚናገረው ነገር አለ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ማን የሚለውን? መንፈስ። ለማን የሚለውን? ለአብያተ ክርስቲያናት። እንደዚህ ያለ ቃል ከምዕራፍ 4 በኋላ አታዩ። ምዕራፍ 22 መጨረሻ ላይ ብቻ ነው የምናየው። በዛ ቦታ ላይ ስንመለከት አያችሁት? በምዕራፍ 7 ላይ ብቻ ነው የምንመለከተው። አያችሁት? ቁጥር 16 እኔም ኢየሱስ በአብያተ ክርስቲያናት ዘንድ ቁጥር 16 ላይ ይህን እንዲመሰክርላችሁ መልአኬ ላኩ ይላል። ይህንን ትንቢት አጠቃላውን እንዲልክ የመጣውን ሁኔታ ሲናገር ነው የምናየው። ከምዕራፍ 4 ጀምሮ ጌታ ኢየሱስ ዳግመኛ እንደሚመጣ የሚያሳየው ራእይ ምዕራፍ 19 ነው። አያችሁት? ምንም ያ ሁሉ መከራ ድቅድቅ ጨለማ እየተካሄደ ቤተ ክርስቲያንን አስመልክቶ የሚናገረው ነገር የለም። ቅዱሳን ይላል፣ 144,000 ይላል። የተለያዩ ሁኔታዎች ይነሳሉ። አይሁድ ህዝብ ስማቸው ዘራቸው ሲጠራ ይታያል። የቤተ ክርስቲያን ግን የለም። እኔ ለራሴ ጥያቄ አለኝ። 2000 ዓመት ሙሉ ክርስቶስን የተከተለች ቤተክርስቲያን ጉድለትም ቢኖራት ስተትም ቢኖራት ጌታ በደሙ ያጃቸው በመንፈሱ ያተማቸው ቅዱሳን በታላቁ መከራ ውስጥ ጊዜ እንዴት ዝም ይላቸዋል? እግዚአብሔር እንዴት ያንን አስመልክቶ ብዙ ምክርና ዝርዝር ነገር አይናገርም? ለሰባቱ አብያተ ክርስቲያናት የሚናገራቸው መልእክቶች በሙሉ የሚያስደንቁ ናቸው። ያንን ከተናገረ በኋላ ብዙ የእግዚአብሔር ሰዎች ለሰባቱ አብያተ ክርስቲያናት የሚናገርበትን የታላቁን መከራ ጉዳይ የሚናገርበት ሁኔታ እንደለየው ለይቶ አካሎ እንዳስቀመጠው ይናገራሉ። እኔም ያንን ሲሪየስሊ በበኩሌ ማየት አለብን ብየላለሁ። ምዕራፍ 1 ላይ ገና ሲያገኘው ለዮሐንስ ጌታ ኢየሱስ ክርስቶስ የሚለውን ተመልከቱት። ቁጥር 19 ላይ እንግዲህ ያየኸውን በዚያን ጊዜ ዮሐንስ ያየነበረው በክብር የተገለጠውን ኢየሱስን ነው። በሰባቱ የወርቅ መቅረዞች መካከል የሚመላለሰውን ነው። ተመልከቱት እና ይሄ ጌታ ኢየሱስ ክርስቶስ በእንደዚህ ያለ አይነት ሁኔታ ሲታይ ያለውን አሁን ያየኸውን ይለዋል። ከዚህ በኋላ ይሆን ዘንድ ያለውን ይለዋል። አያችሁት? አሁን ያየውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። አያችሁት? ምን እንደሚለው ተመልከቱ። ስለዚህ ጌታ ኢየሱስ ክርስቶስ ያየውን ማንነቱን በዚህ በራእይ ላይ ከቁጥር 1 ጀምሮ ተጠቀሰውን ጽፏል። ከዛ በኋላ ምን እንደሚል ተመልከቱ። ምዕራፍ 4 ላይ ተመልከቱ። ከዚያ በኋላ አየው ይላል። እንደገና ምዕራፍ 4 ላይ የሰባቱ መከራ ዘመን ታሪክ ጉዳይ ሲጀመር የሚታየው ምዕራፍ 4 ላይ ነው። በዚህ ጊዜ ዮሐንስ እነሆ በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ ሰማው። የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገው ነገር አሳያለሁ። ከየቱ በኋላ? ስለ ሰባቱ አብያተ ክርስቲያናት ከጻፈ በኋላ ከዚህ በኋላ ይሆን ዘንድ የሚገባውን አሳያለሁ። ዮሐንስ ከምዕራፍ 4 ጀምሮ ኢየሱስ ማህተሙን መፍታት ከጀመረበት ጊዜ ጀምሮ፣ የመለከቱ ድምጽ ከመሰማት ከተጀመረበት ጊዜ ጀምሮ፣ ሰባቱ ጽዋዎች የሚፈሱበትን ጊዜ ከዛም እስከ መጨረሻው የሚሆነው በሙሉ ያየው የት ሆኖ ነው ያየው? በሰማይ ሆኖ ነው ያየው። ዮሐንስ በዚህ ቦታ ሁን ከተባለበት ጊዜ ጀምሮ ቤተክርስቲያንን አናይ። ቤተክርስቲያን የሚለው ቃል በምዕራፍ 1 እስከ ቁጥር 3 ድረስ ከ20 ጊዜ የማያንስ ተደጋጋሚ ጊዜ ተጠቅሷል። ኢየሱስ ክርስቶስ ከሞት የተነሳው ጊዜ ቤተክርስቲያን የሚለውን ቃል ተደጋግሞ ተጠቅሟል። በታላቁ መከራ ውስጥ ቤተክርስቲያን የሚለው ቃል ለምን አይጠቀስም? ካለች ቤተክርስቲያን እንዴት አይባልም? ቤተክርስቲያኔን ያለ ጌታ፣ ቤተክርስቲያኔን እሰራለሁ ያለ፣ የቤተክርስቲያን ራስ ነው የተባለ ጌታ፣ እኛን ብልቶቹ ያደረገን ጌታ እንዴት ነው የማይታየው? በመጨረሻው ዘመን የምትታይ አንዲት ጋለሞታ ብቻ ነች። ብዙ የእግዚአብሔር ሰዎች እንደሚናገሩት ሐሰተኛዋ ቤተክርስቲያን ነች። ከሐሰተኛው ክርስቶስ ጋር አይቆመች ነች። ይህች ቤተክርስቲያን ትታያለች። እሷ በምትታይበት ጊዜ ቤተክርስቲያኔ የሚለው እሷ እንኳን ስሟ ተጠርቷል። ጋለሞታይቱ ተጠቅሳለች። እንዴት ነው ቤተክርስቲያን የማትጠራው? ስለዚህ በበኩሌ እነዚህን ነገሮች ሁሉ ግምት ውስጥ መውሰድ እንዳለብን በበኩሌ ያለው። ስለዚህ በመጽሐፍ ቅዱስ ውስጥ ስንመለከት ታላቁ መከራ የሚመለከታቸውን ሁኔታዎች ስናይ፣ አንደኛ በታላቁ መከራ ጊዜ ውስጥ 144,000 ተጠቅሰው እናያለን። 144,000 ምዕራፍ 7 ላይ ባለፈውን በጥቂቱ ተመልክተናል። ከ12 የእስራኤል ነገድ ሲመረጡ ይታያል። በጉ ወደሚሄድበት የሚሄዱ የተባሉ እነሱ ናቸው። በምዕራፍ 14 ላይም ተጠቅሰዋል። እና እነዚህ 144,000 ብዙዎችን ከእስራኤላውያኖችን ወደ ጽድቅ የሚመሩ ወንጌልንም የሚያሰራጩ ናቸው። በእስራኤል ሕዝብ መካከል ውስጥ መንፈሳዊ ተሐድሶና መጎብኘት እንደሚኖር፣ ለዚያም እግዚአብሔር የሚጠቀምባቸው ሰዎች እንደሚሆኑ ይታመናል። ስለዚህ 144,000 አሉ። በእነዚህ አገልግሎት ምክንያት ወደ ጌታ የሚመለሱ በዚህ በታላቁ መከራ ጊዜ እያመኑ ምልክቱን አንቀበልም በግንባራችን ወይም በእጃችን የሚሉ ይኖራሉ። እነዚህ ደግሞ ራሱን የቻሉ እንደሆኑ አማኞች እንደሚሆኑ ይታመናል። ቅዱሳን ነው የሚሏቸው፣ መስዋዕት የሆኑ የሚታረዱ ናቸው። በታላቁ መከራ ጊዜ እንዳነበብ ነው ከባድ ጊዜ ነው፣ አስጨናቂ ዘመን ነው። በዚያን ጊዜ በመስዋዕትነት ነው ክርስትናቸውን ምርጫቸውን የሚያሳዩት። ስለዚህ የኢየሩሳሌም ጉዳይ አለ፣ የአይሁድ ህዝብ አለ፣ 144,000 አሉ፣ በዚያን ጊዜ የሚድኑ ሰዎች አሉ። ይሄ ሁሉ ተጠቅሶ ቤተ ክርስቲያን የሚለው ነገር ግን ሲጠቀስ አይታይም። ስለዚህ ብዙዎቹ በመከራ ውስጥ ቤተ ክርስቲያን ታልፋለች የሚለውን ቅዱሳን የሚለውን ቃል በጅምላ አጠራሩ ለቤተ ክርስቲያን መዋል አለበት የሚል አላቸው። ይህ ያተረጓጉም ጉዳይ ነው። ቀድም እንዳልኳችሁ ይህን የሚያምን ሰው ካለ ምርጫው ነው ማለት ነው፣ ግልጽ ነው። ነገር ግን ቤተ ክርስቲያኔን ያለ ጌታ ለሰባቱ አብያተ ክርስቲያናት መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እያለ እየደጋገመ የተናገረው ጌታ ታላቁ መከራ ሊጀምር ኪኪን ሲያደርግ እንደጀመረ በዛ ድቅድቅ ታላቅ መከራ ውስጥ ቤተ ክርስቲያኑን ዝም ብሎ ይናገራል ብሎ ማለት በጣም አስቸጋሪ ነው ለእኔ ስመለከተው። ውድ ወገኖቼ የፈለገ ወታደር ብትሆኑ እስኪ አስቡ። እስራኤላውያኖች ያንን የከነዓንን ምድር ሊሰልሉ ሙሴ በላካቸው ጊዜ ትዝ ይላችኋል? ጋለሞታይቱን ረአብን ቃል ገቡላት አይደለም? ረሷት። ያ ሁሉ ጦርነት ሲካሄድ አረሷትም። ድሉ እንኳን አላሰከራቸው። ኢየሱስ እንዴት ይረሳል ቤተክርስቲያን? ቤተክርስቲያን የሚላት እንዴት ደጋግማ ትጠራ? ለኔ በጣም ሲሪየስ ነገር ነው አይደለም? እግረ መንገዱን ሆነች በቃ ባጋጣሚ ሆነች ነገር እንዴት ሆኖ ትታያለች? ባለፈው እንዳልኳችሁ ቤተክርስቲያኑን የማይረሳው ጌታ እንዴት እንደተናገረ ይሄን ሳስብ ልቤ በደስታ ይዘላል። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 14 ላይ ልቤ በደስታ ይዘላል ይሄን ሳነበው። ኢየሱስ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ኢየሱስ ክርስቶስ ለታላቁ መከራ መምጣቱን እንዲናገራል ብዬ ነው ያላምነው። ያን የሚመጣው ቤተክርስቲያንን ሊወስድ አይደለም፣ ኢየሩሳሌም ለመታደግ ነው። በብሉይ ኪዳን የተነገሩትን ትንቢቶች በሙሉ ብትመለከቱ ኢየሩሳሌምንና የአይሁድን ሕዝብ ለመታደግ ነው የሚመጣው። በዚህ ቦታ ላይ ግን ኢየሱስ ክርስቶስ አንተ ታናሽ መንጋ መንግስትን ይሰጣችሁ ዘንድ ያባታችሁ በጎ ፈቃድ ነው ያለው ጌታ። ጌታን ያመኑትን ቅዱሳኑን ሁሉ ሊወስድ ታማኝ እረኛ ስለሆነ መጥቼ ወስዳቸዋለሁ ብሏል። መጥቶ ይዞን ይሄዳል ብዬ ነው የማምነው ነኝ። አሜን። ሃሌሉያ። ኢየሱስ ክርስቶስ ይዞን እንደሚሄድ አምናለሁ። የት ነው የሚወስደን? በአባቱ ቤት ቦታ አዘጋጅቶልናል። አሜን። ባይ ዘ ታይም ሲመጣ በተዘጋጀልን ስፍራ እዛ እንሆናለን። አሜን። በዳግመኛ ምጽአት ግን ሲመለስ ኢየሱስ ክርስቶስ የሚሆነው መጽሐፍ ቅዱስ የሚያሳየን መነጠቅን አያሳይም፣ መነጠቅን አያሳይም። ምክንያቱም ራእይን ብትመለከቱት፣ ነቢያቶች የተናገሩትን ብትመለከቱት፣ ኢየሩሳሌም በስፍራዋ ተዘላ ከጠላቶቿ ሁሉ አርፋ የአይሁድ ሕዝብ ተዘሎ አሕዛብ ሁሉ ወደ ሸዋመት እንዲገቡ የተደረጉት በምድር ላይ ምድር እግዚአብሔርን በማወቅ ተሞልታ የሸዋመት መንግሥት ሲታደስ ነው የሚታየው። በዳግመኛ ምጽአት ጊዜ መነጠቅም ይሆናል ሸዋመቱም ይሆናል ብለው ሲሉ የት ጋር እንደሚቀመጥ እኔ ሲያስ የቱ ጋር ነው የሚቀመጠው? ግማሹን ነጥቆ የሚነጠቁት እነማን ናቸው የሚለው እኔ በጣም ጥያቄ አለኝ። በዳግመኛ ምጽአት ጊዜ በታላቁ መከራ ነው ቤተክርስቲያን የምትነጠቀው ብለው የሚያምኑ የለም? ቤተክርስቲያን ትነጠቃለች በዚያን ጊዜ? ወደ ሸዋመት ማን ነው የሚገባው? ቤተክርስቲያን በታላቁ መከራ ምትነጠቅ ሆነ ያመነ ሁሉ ይነጠቃል ማለታችን ነው። ታዲያ የሚተርፈው ማን ነው? ሺውን ዓመት ማን ነው የሚገዛው? የሚወልዱት እነማን ናቸው? 100 ዓመት 1000 ዓመት ይኖራሉ የተባሉት እነማን ናቸው? በሺው ዓመት የመከራው ከመከራው በኋላ የሚኖሩ የሰው ልጆች የሉም ማለት ነው። ለምን? ሁሉም ምን ሆኗል? ተነጥቋል። መነጠቅ በክብር አካል መለወጥን ያሳያል። መነጠቅ በመጽሐፍ ቅዱስ እንደምናየው ጌታ ወደ አዘጋጀው መኖሪያ ስፍራ መሄድን ያሳያል። ሃሌሉያ። ሰማያዊ ኑሮን ያሳያል። ይሄ ኑሮ የተመደበላቸው ዛሬ ጌታን የሚያምኑ በደሙ ከነውር ያጸዳቸው በቃሉ የቀደሳቸው ቅዱሳን አድራሻቸው ሰማይ ይሆናል። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን። You have to know this. እኔ እንደዚህ ነው የሚገባኝ። ስለዚህ ኢየሱስ ክርስቶስ ምን ይላል? ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ለምን? በዚያ ባዘጋጀልን ስፍራ እንሆናለን። ሐዋርያቶች እኛ ሀገራችን የት ነው ብለዋል? በሰማይ ነው። ከዚያም የሚመጣ መድኃኒትን ምን እናደርጋለን? እንጠብቃለን። እግዚአብሔር የተመሰገነ ይሁን። አያችሁት? አሁን ያለንበት ዘመን ታላቁ መከራ አልጀመረም። ታላቁ መከራ መቼ ነው የሚጀምረው? ታላቁ መከራ የሚጀምረው ብዙ ሰዎች ብዙ አስተያየት ይሰጣሉ። አንዳንዶቹ እንደውም በጣም ሲሪየስ ስታንድ አለን ብሎ ሚሉ ሰዎች የሚሰጡት ሐሰተኛው ክርስቶስ ማን እንደሆነ በመልክ አናቀውም ነው የሚሉት። እሱም ወደፊት ራሱን የቻለ ርዕስ ነው። 666 የሚባለውን ሁሉ ለማየት እንሞክራለን። የሚገባኝ እኔ ያለ አካፍላቸዋለሁ። ነገር ግን ምን ይላሉ? ሐሰተኛው ክርስቶስ አንዳንዶች ሐሰተኛነቱን ራሱ ያውቃል ላያውቅም ለሚባለው ነገር የሚሰጡት ላያውቅ ይችላል የሚሉ አሉ። እና የሰይጣን መሳሪያ መሆኑን አላደለም በኋላ ነው የሚያውቀው የሚሉ አሉ። different view የተለያየ ነገር ያላቸው ሰዎች አሉ። እና ሐሰተኛው ክርስቶስ the moment ከእስራኤል ህዝብ ጋር ቃል ኪዳን ሲገባ 7 ዓመት ይጀምራል። ምክንያቱም ዳንኤል እንደሚናገረው ለአንድ ሱባኤ ቃል ኪዳንን ከብዙዎች ጋር ያጸናል ብሎ ዳንኤል ስለተናገረ በመራፍ 9 ላይ ለ7 ዓመት ቃል ኪዳን ሲገባ ያኔ 7 ዓመት ኪኪን ያረጋል ይጀምራል። ይሄ ቃል ኪዳን ምንድነው የሚለውን የተለያዩ እግዚአብሔር ሰዎች መጽሐፍ ቅዱስ ተማሪዎች ሲሰጡ በእስራኤልና በፍልስጤም ህዝብ መካከል the two state solutionን መፈረም ለእስራኤል ዋስትና ሰጥቶ the two state solutionን የሚፈረም በጊዜ ያን ጊዜ የ7 ዓመት መከራ መጀመሩን ያኔ ነው እናቀው ይላሉ። አንዳንዶች ደግሞ አይደለም ይላሉ። አንዳንዶች ደግሞ ምን ይላሉ? ኢየሩሳሌምን አይሁዳውያኖች ቤተ መቅደሳቸው ሊሰሩ ዋስትና የሚሰጣቸው ለምን ኢየሩሳሌም ያይሁድ ዋና ከተማ መሆኗን እውቅና ሰጥቶ አረብ ሁሉ ያሰፈሰፈበት ነው። ሰሞኑን ያለውን ጭቅጭቅ ታቃላችሁ ምን አይነት ጦርነት የግጭት ላይ እንዳሉ ብዙ የፒስ ስምምነታቸው የሚደፍርበት ትልቁ ምክንያት ኢየሩሳሌም ነች። እና ያላክሳ ያይሁዶች የእስላሞቹ መስጊድ አለ። እዛ መስጊድ እንግዲህ ኢየሩሳሌም ነው ያለው። ኢየሩሳሌም የማን ከተማ ትሆን የሚለው ነው። አይሁዳውያኖች ኢተርናል የዘላለም ከተማችን ነች ይላሉ። አይደለም ንጉስ ዳዊት ኔታንያሁ ሲናገር ሰምታችኋል። በዩናይትድ ኔሽን የሰማችሁ ካላችሁ አላደለም ንጉስ ዳዊትን ያነሳል። መቼ እንደተጀመረች ከኢየሩሳሌም ሰላምታ ይጀላችሁ መጥቻለሁ አለ። ይሄ ቆማለት እኮ የሚበጠብጣቸው ነው መስማትም ይፈልጉት አይደለም። ኢየሩሳሌም የኛ ከተማ ነች ነው የሚሉት እነሱ እስላሞቹ። አያችሁት ዘመኑ ቅርብ እንዴት እንደሆነ። እና ኢየሩሳሌምን አስመልክቶ አንድ ጸሐፊ ከዚህ በፊት ተራዘማ ያለ ጊዜ በፊት ያነበብኩት አይሁዳውያኖች ኢየሩሳሌምን አስመልክቶ የገቡት ቃል ኪዳን አለ። ኢየሩሳሌም የአይሁድ ዋና ከተማ ነች። ኢየሩሳሌምን የአይሁድ ዋና ከተማ አድርጎ ለመጠበቅ አይሁዳዊነቷን ለመጠበቅ ለአይሁድ መሆኗን ለመጠበቅ በኢየሩሳሌም ላይ በሚመጣው ነገር ማንኛውንም ዋጋን ከፍላለን ህይወታችን ከፍላለን ብለው በአለም ዙሪያ ላይ መሪ የሆኑ አይሁዳውያኖች ሁሉ አለ። ይሄ ሰው እንግዲህ እውነት ይሁን እንደ ውሸት የማቀው ነገር የለም። ግን የፈረሙት ዶክመንት በአለም ዙሪያ ተዞሮ የተፈረመ ዶክመንት በኢየሩሳሌም አለ አለ። እኔ ማሳቹሴት ቦስተን በነበርኩበት ጊዜ ሲስፓን ላይ ለሊት ቁጭ ብዬ ሌት ናይት ላይ ያየሁት አይሁዳውያን መሪዎች ተሰብስበው በዚህ በዋሽንግተን ዲሲ ኢየሩሳሌምን አስመልክቶ የሚናገሩትን ስሰማ ያ ሰው የተናገረው እውነት ሊሆን እንደሚችል የዶክመንት መፈረሙን አልጠቀሱም እንጂ ኢየሩሳሌም የዘላለም ከተማችን ነች ብለው የወሰኑትን ውሳኔ የእስራኤል ጠቅላይ ሚኒስትር በተገኘበት ሲነጋገሩ የዛሬ 13-14 ዓመት አይቻለሁ። ባይኔ አይቻለሁ በሲስፓን ላይ። ኢየሩሳሌም አሁን የአይሁድ ዋና ከተማ አይደለችም። በጣም ሲሪየስ ኢሹ ነው። ኢየሩሳሌም ለድርድር ገና ልትቀርብ ስትል እሳት ነው የሚጫረው። እስላም ሁሉ ሶስተኛው ቅዱስ ቦታችን ነው የሚሉት። የማን ትሁን? በዚች በኢየሩሳሌም ላይ የሚደረገው ፊርማ ስምምነት ሐሰተኛው ክርስቶስ ለአይሁድ ዋራንት የሚሰጥበት ሁኔታ መልኩ ምን እንደሚሆን ባይታወቅም አንዳንዶች ስፔኩሌት ሲያረጉ ምን ይላሉ? ቤተ መቅደሳቸውን በዚያ እንዲሰሩ ዋስትና ይሰጣቸዋል፣ ፕሮቴክት አረጋቸዋል ይላል፣ ከነሱ ጋር ይስማማል ይላሉ። ያን ጊዜ ከቤተ መቅደሱ ከኢየሩሳሌም ጋር የተያዘ እንደሆነ 77ኛው ሱባኤ ልብ በሉ እንዳትረሱ ይስማማል። ቤተ መቅደሱ በሚሰራበት ጊዜ መስዋዕት ሲጀምር አይሁዶች ማምለክ ሲጀምሩ ዋስትናው 3 ዓመት ተኩል በሰላም ይሄዳል። ልክ በ3 ዓመት ተኩል ላይ ሐሰተኛው ክርስቶስ ምን ያረጋል? ቃል ኪዳኑን ያፈርሳል፣ መስዋዕት ማቅረባቸውን ያስቆማል፣ ቤተ መቅደሱን ያረክሳል። ከዛ በኋላ ታላቁ መከራ የሚባለው በአይሁድ ህዝብ ላይ የሚደርሰው ታላቅ መከራ ይመጣል። ወደ አርማጌዶን ጦርነት ወደ መጨረሻው የ7ቱ ዓመት የመጨረሻው ግማሽ ላይ ይገባሉ። በዚያን ጊዜ የምድር አሕዛብ ሁሉ በኢየሩሳሌምና በአይሁድ ህዝብ ላይ ይሰበሰባሉ ዘካርያስ እንደሚናገረው። እና በዚያን ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ ዳግመኛ ይመጣል። ዳግመኛ መምጣት ከአይሁድ ህዝብ ጋር እንደተሚያዝ፣ ከኢየሩሳሌም ጋር እንደሚያዝ፣ ከ7ቱ ዓመት ቃል ኪዳን ጋር እንደሚያዝ፣ ከሐሰተኛው ክርስቶስ ጋር እንደሚያዝ መጽሐፍ ቅዱስ በግልጥ ያሳያል። ዳግመኛ መጽሐፍ ለቤተ ክርስቲያን ሆኖ አላየውም በበኩሌ። ግልጽ ነው? ግልጽ ነው? እንግዲህ ቀደምና ሰጣችሁ እናንተ መብታላችሁ ሚሰማችሁ መታመኑት ማያስችላላችሁ። ስለዚህ ሐሰተኛው ክርስቶስ 7ቱ ሱባኤ መጀመሩን እናቀው ወይ በኢየሩሳሌም ላይ ወይም ከአይሁድ ጋር በሚገባው ቃል ኪዳን ወይም በተለያዩ በስቱ በቱ ስቴት ሶሉሽን ምክንያት ከፍልስጤሞች ጋር ባለው ወይንም ሊገባንም አይችል አይ ዶንት ኖ ምን ሊሆን እንደሚችል ፖለቲካው በየጊዜው ነው የሚቀያየረው። አሁን ያለውን ፖለቲካ ቼንጅ ማንንም የጠበቀው አይደለም፣ ማንንም ያለመው አይደለም። ምን ለውጥ ሊመጣ እንደሚችል ምናቀው ነገር የለም። አሉ የተባሉት አገሮች ፍርስራሳቸው ይወጣ እዛ አካባቢ በድንገት የጦር ኃይል ያለው ሌላ ራሱን የቻለ አዲስም ነው። አይሲስን ተመልከቱት ከየት የመጣ ነው አይደለም እንዴ? ሶሪያን አሁን ተመልከቱ ድብልቅልቁ የወጣ ነገር ነው። በየጊዜው ማፑ የሚቀያየር፣ በየጊዜው ፖለቲካው የሚቀያየር፣ በየጊዜው አጀንዳው የሚቀያየር የሚንተከተክ ክፍል ብትመለከቱ ባለም ላይ መካከለኛው ምስራቅ ነው። አያችሁት? ስለዚህ ሐሰተኛው ክርስቶስ ሊነሳ የሚችልበት ሁኔታ የተመቻቸ እንዳለ ስቴጁ እየተዘጋጀ እንዳለ እናያለን። እኔ በበኩሌ በመከር እንዳገልጋይ ማንኛውም ክርስቲያን ይሄንን ዘመን የጌታን መምጣት ያሰበ ጸሎት መጸለይ ያለበት ዘመን ነው ብያምናለሁ። መጸለይ ብቻ ሳይሆን የጌታን መምጣት ያሰበ ማንኛውም ክርስቲያን ኑሮውን መኖር እንዳለበት ነው ማምነው። ይሄን ዘመን ያሰብን አካሄዳችንን ከእግዚአብሔር ጋር ያስማማን መኖር እንዳለብን የሚታይበት ዘመን እንደሆነ ነው ማየው። እግዚአብሔር ይህን እንድናስተውል ይርዳል። ጠዋት ከመኝታ የተነስች ያነሷቸውን አንዳንድ ነጥቦች ከዚህ ውስጥ ልጠቅሳቸውን ፈልጋቸውን ኮምፒውተር ላይ ያልጻፍኳቸውን ነጥቦች እንግዲህ ሰመራይዝ ላርግላችሁና እንጨርስ። ራእይ ምዕራፍ 3 ቁጥር 10 እስኪ ተመልከቱት። ራእይ ምዕራፍ 3 ቁጥር 10 ላይ ምን እንደሚል ኢየሱስ መልሶ እንዲህ አለው። ይቀርታል ራእይ ምዕራፍ 3 ቁጥር 10 ላይ ምዕራፍ 3 ቁጥር 10 እግዚአብሔር የተመሰገነ የትግስቴን ቃል ስለጠበቅ እኔ ደግሞ በመድር የሚኖሩትን ይፈትናቸው ዘንድ በአለም ሁሉ ሊመጣ ካለው ከፈተናው ሰዓት ምን አረጋለሁ። በመድር የሚኖሩትን በሉስቴ። ስለዚህ የፈተና በመድር የሚኖሩትን የሚመለከት ነው። በመድር የሚኖሩትን ሁሉ ነው የሚፈተነው። አያችሁት? ስለዚህ ከምን እጠብቃለሁ ይለዋል? ከፈተናው ምን ሰዓት። ከሰዓት መጠበቅና ከፈተና መጠበቅ ልዩነት አለው ብዬ በበኩሌ አምናለሁ። ከሰዓት ሲጠብቀን እዛ ውስጥ መግባትን በጣም አይመለከትም። ከፈተና መጠበቅ ይቻላል። ከፈተናው ሰዓት ከእንደዛ ያለ ሁኔታ ጌታ ከዛ ጠብቃለሁ ነው። በዛ ውስጥ ጠብቃለሁ አይደለም፣ ውስጥ አይደለም የሚለው ስሩ አይደለም፣ ከዚያ ነው መጠብቀህ ነው የሚለው። አያችሁት? ስለዚህ ጌታ ኢየሱስ ክርስቶስ መነጠቅን ቤተክርስቲያንን ለመታደግ የሚያደርገው እርምጃም ሊሆን እንደሚችል በዚህ ማየት እንችላለን። ስለዚህ ለኔና ለናንተ ምክር ከዚህ የምናገኘው ምንድነው? የጌታን የትዕግስቱን ቃል መጠበቅ ዳንኤል ዮሐንስ ይህንኑ መልእክት የሚናገረው ምዕራፍ 1 ላይ ተመልከቱት ቁጥር 9 እኔ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውንና መንግስቱን ኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በመትባል ደሴት ነበርሁ ይላል። ስለዚህ እግዚአብሔር የሆኑ ሰዎች ሁሉ ከመከራ የሚጠበቁ የጌታ የመከራው ተካፋዮች ሆኑ እግዚአብሔርን የወንጌል እውነት የሚጠብቁ በወንጌል እውነት በጠበቁት ወንጌል የሚጠበቁ ክርስቲያኖችን ነው የሚመለከተው። ጥያቄ ሊነሳ ይችላል። ክርስቲያኖች ፓርሻል ራፕቸር የሚባል ነገር አለ። ፓርሻል ራፕቸር ማለት የማይነጠቁ ክርስቲያኖች ሊኖሩ ይችላሉ ወይ? ማን ነው የሚነጠቀው? የሚነጠቀው ክርስቲያን ምን አይነት ክርስቲያን ነው? ምን አይነት ኳሊቲ ክራይቴሪያ ሟላ ነው የሚል ነገር አለ። የጌታ ኢየሱስ ክርስቶስን የማዳኑን ጸጋ ኮምፕሮማይዝ በሚያደርግ መንገድ ፓርሻል ትሪቡሌሽንን መቀበልን በበኩል ያልቀበልም። ለምን? ጌታ ኢየሱስ ክርስቶስ በደሙ ዋጅቷቸው ዳግመኛ የተወለዱትን ከቀጣቸው አሁን ይቀጣቸዋል። በሕይወታቸው በህመም በተለያየ መንገድ በብዙ መንገድ በተክሳጽ ይቀጣቸዋል እንጂ መንግስተ ሰማይ መግባትና ለመግባትን ከሱ ጋር መሆንና ለመሆንን ቅጣት አድርጎ ይወስድባቸዋል ብዬ አላምንም በበኩሌ። ስለዚህ ጌታ በልዩ ልዩ መንገድ ከዓለም ጋራ እንዳንኮነን ይላል። እናንብበው አንደኛ ቆሮንቶስ ላይ ብዙ ጊዜ ጌታ ራት ስንወስድ ምናየው ቃል አለና ከናንተ ዘንድ የታመሙና የደከሙ አሉ ይላል። እና ምን ይላል በዛ ቦታ ላይ ቁጥር 32 ላይ ምዕራፍ 11 ላይ ነገር ግን በተፈረደብን ጊዜ ከዓለም ጋራ እንዳንኮነን በጌታ ምን እናረጋለን? እንገሰጻለን። ጌታ የርሱ የሆኑትን ይገስጻቸዋል። እና ጌታ እየገሰጸ ልጆቹን ማስተካከል እየቻለ ከፈለገ በበሽታ ይቀጣቸዋል፣ በልዩ ልዩ መንገድ ይቀጣቸዋል፣ በምክር ይቀጣቸዋል፣ ይገስጻል፣ የተክሳጽ ቃል እየላከ ይቀጣቸዋል። ያጣታቸውን ብድራት እያዩ ንስሐ እንዲገቡ ሊያደርግ ይችላል። እንቢ ካሉት በሞትም ይቀጣቸው ይችላል። እግዚአብሔር አባታችን ይቀጣናል። እግዚአብሔር የተመሰገነው። ለምን ይቀጣናል? ዕብራውያንን መጽሐፍ እንመልከት። የእግዚአብሔር ቃል እንደሚል ምዕራፍ 12 ላይ እግዚአብሔር ይቀጣናል። ስለዚህ ምን ያረጋል እግዚአብሔር በእንደዚህ ያለው ሁኔታ ሲቀጣ? ተመልከቱት ቁጥር 5 ጀምሮ እንደ ልጆችም ከናንተ ጋር ልጅ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረው ምክር ረስታቸዋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋቸዋልና፣ አባቱም አይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። እግዚአብሔር ሳይቀጣው ዝም ብሎ የሚቀመጥ ሰው ዲቃላ ነው፣ ልጅ አይደለም ማለት ነው። ስለዚህ እግዚአብሔር የሚቀጣው ሰው ኃጢአት እየሰራ ምንም እንደፈለገ የሚኖር ሰው እኔ አለመዳንን ሊያሳይ ይችላል እንጂ እግዚአብሔር ልጅ ሆኖ ኃጢአት እየሰራ ተዝናንቶ የሚኖር ክርስቲያን እኔ አለ ብዬ በበኩሌ ማመን አልችልም። አይደለም በውስጣችን ያለው እግዚአብሔር መንፈስ ያዝናል። እኔ እግዚአብሔርን ብበድል መንፈስ ቅዱስ ይወቅሰኛል፣ ያዝናል። ምንም ኃጢአት እየሰሩ ቤተክርስቲያን ውስጥ ዘማውያን እየሆኑ እርኩሰት እየፈጸሙ በሰላም የኖሩ ሰዎች ክርስቲያን አለመሆን